ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
ስርጭታችን የሚተላለፈው በኤቢኤስ 3 ዲግሪ ዌስት 11052 ሜጋሄርስ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል።
ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ መስከረም 24 ቀን 2010 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በዛሬ ዝግጅታችን ኢትዮጵያና ኢትዮጵያዊነት በሚል ርዕስ ከዝግጅት ክፍላችን የቀረበውን ሀተታ በቅድሚያ አሰምተን በማስከተል የቅድመ የካቲት የኢትዮጵያ አርበኞች የተጋድሎ ታሪክ ክፍል አንድ እናቀርባለን። በዚህም የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። በሁለተኛው ክፍል ፕሮግራማችን በባቢሌ ቶላ ተደርሶ በጸጋይ ገብረ መድን ደብተራው የተተረጎመውን አንድ ትውልድ ለመምተር ቀዩ ሽብር በኢትዮጵያ መጽሐፍ ትረካ ክፍል 14 እና የመጨረሻውን እናሰማለን። በቅድሚያ ዜናውን እነሆ።
የወያኔው ጠቅላይ ሚኒስትር የኃይለ ማርያም ደሳለኝ የፕሮቶኮል ሹም የነበረው አቶ ባዬ ታደሰ ተፈሪ አገዛዙን ከርቶ በአሜሪካ ጥገኝነት መጠየቁን ለአሜሪካ ድምፅ ሬዲዮ በሰጠው ቃለ ምልልስ ገልጿል። አቶ ባዬ ወደ አሜሪካ የመጣው በ75ኛው የተባበሩት መንግስታት ጠቅላላ ጉባኤ ላይ ለመገኘት የነ ኃይለ ማርያምን ልዑክ አባል ሆኖ ሲሆን ለሬዲዮ ጣቢያው በሰጠው ቃለ ምልልስ በተደጋጋሚ ዛቻና ማስፈራራት ስለደረሰበት ለሕይወቱ የሚሰጋ በመሆኑ ለመቅረት መወሰኑን ገልጿል። በቃለ ምልልሱ አቶ ባዬ በዚህ ቦታ ላይ ከ20 ዓመት በላይ የሰራ መሆኑን የአቶ ኃይለ ማርያም ቢሮ ውስጥ የወያኔ የጸጥታ ኃይሎች በየጊዜው ፍተሻ እንደሚያካሄዱ፣ ወደ ቢሮው ለመግባት ሲከለከሉ ዛቻና ማስፈራሪያ እንደሚያደርጉ፣ በአማራው አካባቢ የተነሳው ዓመት ሳቢያ እንደወነጀሉትና ማስፈራሪያ እንደሰጡት የገለጸ ከመሆኑም በላይ በወያኔ አመራር አባላት መካከል ጥልቅ የሆነ መከፋፈል መኖሩን አመላክቷል። ቢመለስ በሕይወቱ ላይ ከፍተኛ አደጋ ሊደርስበት ይችላል የሚል ስጋት ስላደረበት የፖለቲካ ጥገኝነት ጠይቆ ለመቅረት መወሰኑን ገልጿል። የዓለም አቀፉ የቀይ መስቀል ኮሚቴ ከጥቂት ቀናት በፊት ባስተላለፈው ዘገባ በደቡብና በደቡብ ምስራቅ ኢትዮጵያ በጎርፍ አደጋና በጎሳ ግጭት ከ300,000 በላይ የሚውሉ ዜጎች ጉዳት የደረሰባቸው መሆኑን እንዲሁም ከቤት ንብረታቸው የተፈናቀሉት ቁጥር ከ260,000 በላይ መሆኑን ግልጽ አድርጓል። በአፋር አሚባራ አካባቢ፣ በአዲስ አበባ፣ በደቡብ ምስራቅ ሸዋና በደቡብ ምዕራብ ሸዋ በክረምት ወራት በጣለው ከፍተኛ ዝናብና ተከትሎ በመጣውም የጎርፍ አደጋ ምክንያት ከ93,140 በላይ ሰዎች ጉዳት የደረሰባቸው ሲሆን ከእነዚህ ውስጥ 36,500 የሚሆኑት ከቤት ንብረታቸው የተፈናቀሉ መሆናቸውም ተገልጸዋል። በምስራቅ ኢትዮጵያ በሐረር በጎሳ ግጭቶች የተፈናቀሉትን ወደ መጠለያ የተወሰዱ ሰዎች ቁጥር 225,000 የደረሰ መሆኑን ገልጿል። የኢትዮጵያ ቀይ መስቀል ማኅበር፣ የዓለም አቀፉ የቀይ መስቀል ኮሚቴና የቀይ ጨረቃ ማኅበሮች እርዳታ እየሰጡ መሆናቸውን ዘግበዋል። የባህር ዳር ዩኒቨርሲቲ አስተዳደር አጠቃላይና ሁለገብ ፈተና ካልወሰዳችሁ በማለት ከዩኒቨርሲቲ ያባረራቸው አራተኛ ዓመት ተማሪዎች ከፍተኛ መጉላላት እየደረሰባቸው መሆኑን ለዜና ምንጮች ገልጸዋል። ከዩኒቨርሲቲው ከተባረሩት 3 ቀናት ያሳለፉ ተማሪዎች ዘርዝረው እንደተናገሩት የከተማው ነዋሪዎችና አስተማሪዎች ለአንዳንድ ተማሪዎች መጠለያ የሰጡ ቢሆንም አብዛኞቹ ተማሪዎች በየቤተ ክርስቲያኑ ተጠልለው የሚያድሩ መሆናቸውን ገልጸዋል። የከተማው ነዋሪም ገንዘብና ምግብ በማዋጣት ሲመግባቸው የቆየ መሆኑን ተናግረዋል። የወያኔ ዜና ማሰራጫዎች የዩኒቨርሲቲው አስተዳደር ያወጣውን አጠቃላይ ፈተና አስወግዶ ወደ ቀድሞ አሰራር ተመልሷል የሚል ዜና ቢያሰራጩም ተማሪዎቹ ከዩኒቨርሲቲው የተነገራቸው አዲስ ውሳኔ የሌለ መሆኑን አሳውቀዋል። ከጥቂት ቀናት በፊት ከነዘመዶቻቸው የታሰሩት የሩዋንዳው ፕሬዝዳንት የሚስተር ካጋሜ ዋና ተቃዋሚ ዳያን ሪዊጋራ አመጽ አነሳስተዋል የሚል ክስ የተመሰረተባቸው መሆኑ ታውቋል። አብረው የታሰሩትን እናታቸውና እህታቸውንም እንደሚጨምር ተነግሯል። ሚስስ ሪዊጋራ ባለፈው ነሐሴ ወር የደጋፊዎች ፊርማ አሰባስበው የሚስተር ካጋሜ ጠንካራ ተወዳዳሪ ሆኖ ቢቀርቡም የካጋሜ ደጋፊ የሆነው የምርጫ ኮሚሽን ከውድድሩ ያስወጣቸው መሆኑ ይታወቃል። ከምርጫው በኋላ ለድጋፍ ማሰባሰቢያ ያሰባሰቡት የፊርማ ሰነድ የተጭበረበረ ነው በሚል ክስ ቀርቦባቸው የነበረ መሆኑ የሚታወቅ ሲሆን፣ አሁን ደግሞ ለአመጽ ማነሳሳት የሚለው ክስ የተጨመረው በምን ምክንያት እንደሆነ አይታወቅም ተብሏል። በሊቢያ ምዕራባዊ ግዛት ሚስራታ በሚባለው ከተማ በአንድ ፍርድ ቤት ውስጥ ቦምብ ፈንድቶ 3 ሰዎች መሞታቸውንና ከ35 በላይ መቁሰላቸውን የዜና ምንጮች ገልጸዋል። ቦምቡን ያፈነዳው አይሲስ ከሚባለው አሸባሪ ኃይል ጋር ግንኙነት ያለው ቡድን መሆኑም ተገልጿል። የቆሰሉት ሰዎች በሙሉ ሰላማዊ ሰዎች ሲሆኑ፣ አንዳንዶቹ የደረሰባቸው ጉዳት ከባድ በመሆኑ የሟቾቹ ቁጥር ሊጨምር ይችላል የሚል ስጋትን ፈጥሯል። አይሲስ በድረገጹ ላይ ባሰራጨው ዜና ለድርጊቱ ኃላፊነቱን ወስዷል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
ኢትዮጵያና ኢትዮጵያዊነት። ያኔ በዚያን ጊዜ እንዲሉ ወደ ዘመናዊው ጉዞ ሲጀመር የኢትዮጵያን ህልውና በጥያቄ ያስገቡ ብዙዎች ባይኖሩም፣ አገር ወዳድ ዜጎች ማን ነው ኢትዮጵያዊ? አገር ምንድናት? ወዘተ ያሉ አስተማሪ ጽንሰ ሐሳቦችን አቅርበው አንቀተው ነበር። ኢትዮጵያ የረጅም ዘመን ታሪክ ያላት ጥንታዊ አገር መሆኗ ከመቅረቡ ባሻገር ኢትዮጵያ መልክዓ ምድሯ የታወቀ፣ በዜጎቿ ጽናት ድንበሯ የሰፋ እንጂ ያልጠበበ፣ ለጥቁር ህዝብ ሁሉ መኩሪያ ታሪካዊ አገር እንደነበረች ሁሉም ያወቀው ፀሐይ የሞቀው ሐቅ ነበር ነውም። ኢትዮጵያ ስንል ተረት ተረት ወይም 100 ዓመት ያልሞላት ፍጥረት አለማለታችን ምንም ጥርጥር የለውም። ኢትዮጵያ ጠላቶቿን ማሳፈርም ልምዷ መሆኑ የተነገረ ነው። የኢትዮጵያን ታሪክ ሊሰርዙና ማንነቷንም ሊክዱ የሚጥሩ እንዳሉ እናውቃለን። ወያኔና ሻቢያ ከሙሶሎኒ እስከ መለስ ጸረ ኢትዮጵያ ባዕዳንና ልብወለድን ታሪክ ብለው አቅራቢዎች ሁሉ በአገራችን ህልውናና ማንነት ላይ ተረባርበዋል። ግን ማንነቷን ሆነ ታሪኳን ሊያጠፉ ሊሰርዙ ከቶም አልቻሉም። ጀግኖች ወገኖቻችን ሊወር የመጣን ኃይል ሁሉ ቱርክ፣ ደርቡሽ፣ ጣሊያን፣ እንግሊዝ አሳፍረው መልሰዋል። በቅርብ ዘመን ደግሞ ሶማሊያንም ቀጥተው መልሰዋል። በዚህ መንገድ ድንበርን ማስከበር ብቻ ሳይሆን በጋራ ትግል የጋራ ታሪክን ሰርተው ኢትዮጵያዊነትን አዳብረዋል። የእናቶድ ዥንጉርጉር ነው ተብሏልና እናት ኢትዮጵያ ታሪክ ሰሪ ጀግኖችን እንደወለደች ሁሉ ማፈሪያ ባንዳዎችን እነ ኃይለ ሥላሴ ጉግሳን፣ ደጃች ገብረ ሥላሴን፣ እነ አስረሱን ወዘተንም ወልዳለች። ገረሱ ዱኪ አብዲሳ አጋ ባለ አፋችን እንግሊዝን ቅኝ ግዛን ብለው የተማጠኑ የወለጋ ባላባቶችንም መታዘብ ተገደናል። የታሪክ ሂደት ነው። በረጅሙ የታሪክም ሂደትና ውጣ ውረድ አገራችን ማንነቷን ጠብቃና አስረግጣ በመቆየቷ ኢትዮጵያ በህዝቧ ደምና መስዋዕትነት ህልውናዋን በዓለም ደረጃ ሳታስነካ ከትውልድ ትውልድ ተላልፋለች። አገር ምንድናት? የጋራ ቤታችን፣ ጋሻችን፣ መመኪያችን ናት። ተመቸን አልተመቸን አገር ሁሌም እናታችን ናትና ልንክዳት ከቶም እና መቼም መታሰብ የለበትም። ከኢትዮጵያ ወጥቶ የሌላ አገር ዜጋ መሆን ይቻላል። ኢትዮጵያ ግን ከዜጎቿ ከህዝቦቿ ልብ የምትወጣ አይደለችም። ኢትዮጵያዊነትም ከኢትዮጵያ ጋር የተቆራኘ መሆኑ ግልጽ ነው። ሰው ማነስ ይባል ኢትዮጵያዊ ነኝ፣ ኬንያዊ ነኝ ወዘተ ማለቱ የተለመደ ነው። ወደ ትውልድ ቀየው ሲወርድ ኢትዮጵያዊነቱን መካዱ ሳይሆን የመጣበትን የተወለደበትን ቦታ ሊጠቁም ሲሻ ብቻ ነው። ያውም ከአገሩ ሰዎች ጋር አብሮ ሲሆን እንጂ አሜሪካ ገብቶ ከየት ነህ ሲሉት ኢትዮጵያዊ እንጂ ከቋራ ከአመርባኮ የሚሉ የሉም። ይህን ብንልም ኢትዮጵያዊነታቸውን ለመካድ ከዚህ ከዚያ ራይ ወይም ኢያ የሚሉት ደግሞ ራሳቸውን አደናግረው ሌላውን ከማደናገር በላይ ያገኙት ምንም ውጤት እስከ ዛሬ የለም። በኢትዮጵያ ከኢትዮጵያዊ ቤተሰብ ተወልደው የተገኙ ራሳቸውን ኢትዮጵያዊ ማለታቸው መሰረት ያለውና የሚጠበቅ ነው። በአንጻሩ በኢትዮጵያ ቢወለዱም ይዘታቸውና ድርጊታቸው ቅንጣትም ኢትዮጵያዊነትን ሳያሳይ ከመባዕድ የምንቆጥራቸው ብዙዎች ናቸው። ሻዕቢያ፣ ወያኔ፣ የወያኔ ቅጥረኞች፣ ወገን የሸጡ፣ ኢትዮጵያን ለጠላት አጋልጠው የሰጡ ወዘተ መወለድ ቋንቋ ነው የምንላቸው ናቸው። ኢትዮጵያዊነት ከመወለድ ያልፋል። አገር ወዳድነትን ይጠይቃል። በቋንቋም በሌላም ልዩነቶች ቢኖሩም ዛሬ ወደ 100 ሚሊዮን ቁጥር የደረሰው ህዝባችን የጋራ ባህል፣ የተጋራው ማንነት፣ የሚካፈለው እምነት፣ ታሪክ አለው። በርካታ ብሔረሰቦች መኖራቸው ድምቀቱ እንጂ ድክመቱ አይደለም። ኢትዮጵያዊነት በዘፈቀደ ወይም በኢምንቶች ሴራ ሊሰረዝ የሚችል አይደለም። ሙሶሎኒ የነመለስ ነፍስ አባት ሞክሮ ከሽፎበታል። ኢትዮጵያዊነትን ከአማራነት ተወራራሽ አድርጎ ህዝብን በጸረ ኢትዮጵያነት ሊቃኝ ያደረገውና በሃይማኖትም ደረጃ የሞከረው የክፍፍል ሴራ ዛሬ ወያኔ ክልል ብሎ የሚገፋውና ያሰፈነው ማለት ነው ከቶም አልሰራለትም። ልዩነቶችና ቅራኔዎች ቢኖሩም ሁሉም ኢትዮጵያዊነትን አስቀድሞ አገሩን ተከላከለ እንጂ ለጣሊያን ሰለባ አልሆነም ከውድቅ ባንዶች በስተቀር። ቋንቋ መግባቢያና መገናኛ ሆኖ ሳለ ሙሶሎኒም መለስም ማለትም ወያኔም አማርኛን በማስወገድ ህዝብን የሚከፋፍሉ መስሏቸው በአማርኛ ላይ ዘምተዋል። ሻዕቢያም አባላቱን አማርኛ ትናገሩ ብሎ ሲከለክል አስቀኝ ቂጃቸው ሆኖ የባጀው ኦነግም አማርኛ የተናገረን ያወግዝ እንደነበር የምንረሳው አይደለም። በግዕዝ ፊደል አትጻፉም ህዝብን ከህዝብና ከታሪክ ከቅርስ ለመለያየት ታስቦ የታወቸ እንጂ ህዝብን አማክረውና የቋንቋ አዋቂዎችንም ጠይቀው ለልጆችም ትምህርት ያዋጣል በሚል ያመጡት አይደለም። ባለፉት ወራት ያውም የዩኔስኮ ጥናት ትምህርት በቁቤ መሆኑ ለማንበብና መጻፍ ችሎታ ማዘቅዘቅ ምክንያት ነው መባሉንም እናስታውሳለን። ወጣም ወረደም ግን ሁሉን የሚጠቅስ የጋራ የመገናኛ ቋንቋ መኖሩ ሌሎችን መጨመርን የሚያግድ አይደለም። ለአገር እየጠቀመና እየጠቀመ ያለ እንጂ የጎዳም አይደለም። ጽንፈኞች በቀጥታና በድፍረትም ብዙውን ጊዜ ዋሾች ናቸውና ቋንቋቸውን ተከልክለው በመናገራቸው ብቻ ብዙ ሺህ ሰዎች ታሰሩ ታፈኑ ብለው የለፈፉት የአፍረተ ቢሶች ውሸት መሆኑን ኢትዮጵያውያን አልሳት ነው። ወደ ቋንቋ የመጣ ነው ኢትዮጵያዊነት በጋራ ታሪካዊ ማንነት ይገለጻል የሚለውን ጫና ለንሰጥና በዚህም የምንጋራቸው ባህሎች እምነቶች ቋንቋዎች ወዘተ ያላቸውን ቀዳሚ ቦታም ለማንሳት ነው። የኢትዮጵያ ህዝብ 22 ሚሊዮን ሳለና ዛሬ 100 ሚሊዮን ደርሶ ባለበት ሁኔታዎች አንድ ናቸው ማለት ባይቻልም አገርና ማንነትን በሚመለከት መሰረታዊ ጉዳይና ይዘት የተለወጠ አይደለም። በርግጥ በአሁኑ ጊዜ በማንነታችንና በአገራችን ላይ ፈተናውና አደጋው ጨምሯል። የኢትዮጵያ ጣራቶች አገር ገንጣይ ኃይሎችን ደግፈውና አበረታተው አስነስተውብን ጎድተውናል። በዚህ ላይ ቅራኔን አያያዛቀቶን በራሳችን ላይ ጉዳት ማምጣታችን እንዳለ ሆኖ ማለት ነው። በታሪክ ታይቶ በማይታወቅ ደረጃ ኢትዮጵያና ኢትዮጵያዊነትን ተፈታታኞች ፈልተውብናል። ወያኔ የሚባለው ጭራቅ ለዚህ ዋና ምሳሌ ነው። አገር ጠይ ጸረ ኢትዮጵያ ቡድን ነው። በኢትዮጵያ ላይ የፈጸመው ግፍና ወንጀል ክህደትና ባንዳነት ወደር የለውም። የአንድ ብሔረሰብ የበላይነትን አስፍኖ ወይም ሊያሰፍን ሲዳክር ኢትዮጵያን ይህ ነው የማይባል አሰቃቂ ጉዳት አድርሶባታል። በቋንቋ በብሔረሰብ በጎጥ በሃይማኖት ወዘተ ህዝብን ከፋፍሎ ቆይቷል። የዚህ ማርከሻ ሆኖ ብቅ ያለው ኢትዮጵያዊነት ነው። በጎንደር ጎጃም ባምቦ በኢሬቻ ባህረር በአርባ ምንጭ ወዘተ የታየው ኢትዮጵያዊነትና ጸረ ወያኔነት። ይህንንም ለማክሰም ወያኔና ጽንፈኛ በሉን ባይ ቅጥረኞች ዋናው ተልእኳቸው ኢትዮጵያዊነትን መካድ መቦርቦር የመቶ ዓመት ወይም የሻቢያው መሪ ሳያፍር እንዳለው ከሁለተኛው ዓለም ጦርነት በኋላ የተፈጠረች አገር በማለት ወዘተ ዘመቻቸውን አፋፍመዋል። ይህ የቀቢጸ ተስፋ የእብድ ዳንስ ግን ማንንም ሊቃኝ ወይም ሊያስነሳ ለመቻሉ ግልጽ ሆኖ ኢትዮጵያዊነት አይሎና በርትቶ ወያኔን ሊጥል እየገሰገሰ ነው። ኢትዮጵያዊነት ያንድ ኢትዮጵያ ልጆች የጋራ የአገር ፍቅር አቋም ነው። ኢትዮጵያዊነት እብሪት ሳይሆን ኩራት ነው። በራስ ታሪክና ማንነት መኩራት፣ ለሌሎች አርአያና ምሳሌ መሆን፣ ሀገር ፍቅር። የቀባጣሪ አፍ ጠማማ ነው ተብሏል። መጋኛ የመታው መስሎ በግልጽ በአደባባይ ሊታይ የሚችል አይደለም፣ ራሱን ይደብቃልና። ዛሬ በይፋ በኢትዮጵያና በኢትዮጵያዊነት ላይ የሚዘምቱ እንዳሉት ሁሉ እኩይ ስራቸውን ሸፋፍነው የሚያካሂዱም በርካታ ናቸው። ከሁለቱ ይበልጥ ጎጂ የሆኑት በሽፍንፍን ተንኮላቸውን የሚቸረችሩት መሆናቸው ግልጽ ነው። ወያኔ በጋድ ጸረ አማራ ጸረ ኢትዮጵያዊነት መሆኑን በእብሪት ሲነግረን፣ አቋሙን የሚጋሩት ደግሞ አፍቅሮ አማራና አፍቅሮ ኦሮሞ በሚል የህዝብን ተቆርቋሪ መስለው ወያኔን ያስጨነቀውን ኢትዮጵያዊነት በስውር ይሰረስራሉ፣ ያዳክማሉ። ከጥቂት ጊዜ ወዲህ በሰፊው አይተናቸዋል። ኢትዮጵያዊነት የወያኔ ገንጣዮች ሁሉ የነሻቢያም ጠላት ነው። የኢትዮጵያን መዳከም የሚፈልጉት ባዕዳን ኢትዮጵያዊነትን ይጠላሉ። ኢትዮጵያ የሚሉ ኃይሎችን ይጠላሉ። ጠባቦችን እንደ ወያኔ ያፈቅራሉ። የጋራ ትግላችንንም በብሔረሰብ ሸንሽነው ኢትዮጵያዊ ይዘቱን ሊያሳጡ ይጥራሉ። እያየናቸውም ነን። ኢትዮጵያዊነትን ወገንም ጠላትም ያውቀዋል። አደራድሩን ያሉትም የሳቱት አይደለም። አገርን ክደው ከወያኔ ጫማ ስር ሊጎነበሱ የተነሱትም ኢትዮጵያዊነት እንደራቃቸውና በዚህም ራሳቸውን እንዳዋረዱም ያውቁታል። አገራችን ኢትዮጵያ፣ መለያችን ኢትዮጵያዊነት። ጸረ ኢትዮጵያ ኃይሎች ሁሉ ይወድማሉ። ድል ለሰፊው የኢትዮጵያ ሕዝብ። Yeah, I'm gonna go to the hospital.
ለምለምና ነፋስ የሚጫወትበት ቀለም የሞላበት ፀሐይ የሞላበት አገሬ ቆላ ነው ደጋ ወይና ደጋ እዚያ ብርሃን አለ ለሊቱ ሲነጋ አገሬ ተራራ ሸለቆ ረባዳ አገሬ ጅረት ነው ገደልና ሜዳ ውሸት ነው ውሸት ነው በበጋ ፀሐይ አትፋጅም ክረምቱም አይበርድም 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 እንስሳ ታራዊት የሚፈነጩበት ከወጥመድ ሳይገቡ ሳይነካቸው ጣላት እዚያ ለነጻነት በሀገር መመካት በተወላጅነት በባለቤትነት እዚያ ለነጻነት ጎመኑ ስብጮማ ቆሎ ክትፎ ስጋ ድርቆሹ ፍትፍት ነው ቃሪያው ሙክት ሰንጋ ጠጁ ነው ወለላ ከጎኛ ኪነት ቃል የመንደሩ ጠላ እህሉ ጣም አለው እንጀራው ያጠግባል ጭፈራው ዘፈኑ ችግርን ያስረሳል እዚያ ዘመድ አለ ሁሉም የእናት ልጅ ነው ሁሉም የአባት ልጅ ነው ጠላትም አንዳንዴ መጣል መቃብር ባላጋራም ቸር ነው ያገር ልጅ ሲቸገር ገነት ነው ሀገሬ
Yeah. የቅድመ የካቲት የኢትዮጵያ አርበኞች እጹብ ድንቅ የተጋድሎ ታሪክ የዚህ ጽሑፍ ማዕከላዊ ተልእኮ በተለያዩ የታሪክ ዘመናት የሀገራችንን ህልውናና የህዝቦቿን አንድነት ለመጠበቅ የተከፈሉ መስዋዕቶችን መዘከር ነው። የወያኔ ግፈኛና ዘረኛ ቡድን ኢትዮጵያንና ህዝቦቿን እስከቻለ ረግጦ ለመግዛት ባልቻለበት ሁኔታም በታትኖ ለመሄድ ካለው ሰፊ እቅድ አንደኛው የአርበኞችን ታሪክ ማርከስ ባልሆኑትና ባልዋሉበት መወንጀል ሐውልታቸውን ማስነቀል በባዕዳን ድጋፍ ስልጣን ከያዙበት ዕለት ጀምሮ ተቀዳሚ ተግባሩ አድርጎ የያዘ ጉዳይ ነው። ወያኔ ይህን መሰል እኩይ ተግባር የሚፈጽመው ካለ ምክንያት አይደለም። በዋናነት ወጣቱ ትውልድ ስለ አገሩም ሆነ የህዝብ ታሪክ እንዳያውቅ የኢትዮጵያ ህዝብ በዘርና በጎሳ ተከፋፍሎ ለሱ የግፍ አገዛዝ እንዲመቻችና እርስ በራሱ እንዲጠላላ እንዲናቆር ዘመናት የህዝብ መተሳሰር ባህላዊና ታሪካዊ ግንኙነት እንዲቋረጥ ለማድረግ ጭምር ነው። የወያኔም ህገ መንግስት ተብየው ይህንኑ ለማሟላት የተጻፈ ሰነድ ነው። የወያኔ የትምህርት ስርዓት የኢኮኖሚው ይዘትና የአቅርቦት ስርጭቱ ወዘተ ሁሉ የራሴ ጎሳ በሚላቸውና በራሱ በወያኔ መያዛቸው ይህንኑ እርኩስ ዓላማውን ለማሟላትና በመጨረሻም አገሪቷን በታትኖ ለመንጎድ ካለው እቅድ ጋር አጥብቆ የተሳሰረ በመሆኑ ነው። ይህንን ሁሉ አካተን በማየት ነው ወያኔን ኢህአዴግ ወይም የኢትዮጵያ መንግስት ብሎ መጥራት ውግዝ መሆን አለበት የምንለው። ኢህአዴግ የሚሉት ነገር በእውን የለም። ያሉት ከየቤሩት ወስደው ለወያኔ የገቡ ሆድ አደር ግለሰቦች ናቸው። ባይኖሩም ወያኔ ከራሱ ብሔር ሰው በመተካት አሊያም ከኤርትራ በማስመጣት የኦሮሞ፣ የአማራ፣ የሶማሌ ወዘተ የስም ቅጽል እየለጠፈ ኢህአዴግ ማለቱን አይተውም። ወያኔ ጠባብ ዘረኛና ጎጠኛ፣ ጸረ መብትና ጸረ ኢትዮጵያ፣ ኢዲሞክራሲያዊና ኢሰብአዊ የባዕድ ተልእኮ የተሸከመ ወራዳና አምባገነናዊ ቡድን ነው። ከ23 የመከራና የስቃይ ዘመን ተመክሮ በላይ የወያኔን ማንነት ለኢትዮጵያ ሕዝብ የሚያሳውቅ የለም። ወያኔ በስህተት እንኳ እውነት የማይናገር ተናግሮም የማያውቅ ስለሆነም ወያኔን የለየለት ውሸታምና ቅሌታም ብሎ መጥራት የሐቀኝነት መግለጫ መሆኑ መታወቅ አለበት። ወያኔ ኢሰብአዊና አፋኝ ገዳይ ቡድንም ነው። ሌላ ባህሪ ሊሰጠው አይችልም። ያ በወያኔ በእጽ መረስኩት፣ አደነዘስኩት፣ በአንድ ለአምስት በአንድ ለሰባት ቆላልፌ አንበረከኩት ያለው ኢትዮጵያዊ ወጣት ወያኔ በሊቢያ፣ በየመን፣ በደቡብ አፍሪካና በየአረብ ሀገሩ እንዲሁም በባህር ባስጨረሳቸው ወገኖቹ እልቂት ዳግም ህዝብን ለማኖለል ሰልፍ ሲጠራ ወጣቱ ግልብጥ ብሎ በመውጣት ወያኔ ሌባ ነው፣ የችግራችን መሰረት ወያኔ ነው፣ የስደትና የእልቂት ባለቤት ወያኔ ራሱ ነው እያለ አሳፍሮታል። ይህን መሰል የእንቢተኝነት ትግል መበራከትና አገር አቀፋዊ ይዘትም ሊኖረው የሚገባ ነው። ኢህአፓ ወያኔን በጽሑፍም ሆነ በቃል የኢትዮጵያ መንግስት ብሎ የማይጠራው ከተራ ጥላቻ በመነሳት አይደለም። በቀደመው የዓለም ታሪክም ይሁን ዛሬም በማንኛውም አገር መንግስት ሊያሰኝ የሚያስችለውን መሰረታዊ መስፈርት ወያኔ ስለማያሟላ እንጂ። አንድ ሀገር በነገስታት፣ በአምባገነን፣ በናዚስት፣ በፋሺስት፣ በዲሞክራቲክ ስርዓት ወዘተ ስር ይተዳደር መንግስት የሚለው የሁሉም መጠሪያ ስም ሆኖ አገልግሏል። ይህ የሆነው መንግስት የሚለው መጠሪያ የጋራ የሆነ ባህሪና ተግባርም ስላለው ነው። ይህ መንግስት የሚለው መጠሪያ የሚሰጠው ግን የመንግስት ተቀዳሚ ተግባርና ተልእኮ ህዝብን አስተባብሮና ሀገራዊ የጦር ኃይል መስርቶ የአገሩን ዳር ድንበር መጠበቅ ተቀዳሚ ኃላፊነቱ መሆኑን የሚቀበል ከሆነ ብቻ ነው። ጨቋኝም ይሁን ዴሞክራት፣ አምባገነንም ይሁን ፋሺስት መንግስት የሚባለው ይህንን ኃላፊነቱን የሚያከብር ከሆነ ብቻ ነው። እስከ ዛሬ የተካሄዱ ጦርነቶች በአብዛኛው ይህንን ለማሟላት የተካሄዱ ጦርነቶች ናቸው። የበለጠ ኃይልና አቅም የገነባው አገር ከራሱ ድንበር አልፎም ሌሎች ክፍሎችን አልያዘም ማለት ግን አይደለም። የራሱን አገር ቆርጦ ለአጎራባች አገር የሰጠ የራሱ ፈቅዶ ፈርሞ የአገሩን ክፍል ካለምንም ቅድመ ሁኔታ ያስገነጠለና የባህር መውጫ ያሳጣ አርሶ አደሩን እያስለቀቀና እያባረረ ለባዳንና ለኢትዮጵያ የታሪክ ጠላቶች መሬትን የቸረቸረ ወዘተ አረስንቱ በዓለም ታሪክ ካለ ወያኔ አይታወቅም አልተሰማም። የጀርመኑ ሂትለር የሁለተኛውን የዓለም ጦርነት የቆሰቆሰው በአንደኛው የዓለም ጦርነት በጀርመን መሸነፍ የተወሰዱትን ግዛቶች ለማስመለስ ነበር። ሌሎች ተጨማሪ ምክንያቶች አልነበሩም ማለት ግን አይደለም። የጀርመን ናዚስት ፓርቲ መሪ አዶልፍ ሂትለር ለስልጣን የበቃው በጊዜው በነበረው የሶሻሊስት ፓርቲ በአባልነት ኖሮ ስልጣን የተረከበው በዴሞክራቲክ ምርጫ ነው። እንደ ጎጠኛው ወያኔ ካለ ምርጫና የባዕዳን አገሮች ተልእኮም ተሸክሞ አልነበረም። ፋሽስት ጣሊያንም ኢትዮጵያን የወረረችው ከ40 ዓመት በፊት አድዋ ላይ ድል መመታቷን ለመቀበልና የቅኝ ግዛት ማስፋፋት ህልሟን ለማሟላትም ነበር። ጣሊያን በሞሶሎኒ መሪነት ለ5 ዓመት ኢትዮጵያን ስትገዛ የኦርቶዶክስ ሃይማኖትንና አማራውን ማዳከምና አጣቦ ማጥፋት የእስልምና እምነት ተከታይ ኢትዮጵያውያንን ከኦርቶዶክስ እምነት ተከታይ ኢትዮጵያውያን መከፋፈልና ማናቆር አገሪቷን በጎጥ በጎሳ መከፋፈል የአርበኞችን ታሪክ ማንቋሸሽና ጥላሸት መቀባት የታሪክ ቅርሶችን መመዝበርና ታሪካዊ ሐውልቶችን መንቀልና ማፈራረስ የተቻሉትን ወደ ሀገሯ ማጓጓዝ ወዘተ እነዚህን ድርጊቶች አካሂዳለች። ወያኔም ስልጣን ከያዘበት ዕለት ጀምሮ ይህንን እያደረገ ነው። የወያኔ ቀደምት ድርሳነ ሚካኤል የፋሽስቱ ጣሊያን ዓላማ ነው ማለት የሚያስችለው ለዚህም ነው። የወያኔን የ1967 ዓመተ ምህረት ማኒፌስቶ ያነበበና ከዚህ ጋር ያገናዘበ ሁሉ የፋሽስት ጣሊያን ተግባር ምኞት ፎቶኮፒ መሆኑን በቀላሉ ሊገነዘበው ይችላል። አሁንም በድጋሚ ግንዛቤ ማግኘት ያለበት ትልቁ ቁም ነገር የመንግስት ትልቁ ተግባር ምን መሆን አለበት የሚለው ነው። በምንም አይነት የፖለቲካ ስርዓት ውስጥ ቢኖር የመንግስት ኃላፊነት በሄራዊ ጦር መስርቶ ህዝብን አስተባብሮ በመምራት የሀገርን ዳር ድንበር መጠበቅ ነው። ይህንን ተቀዳሚ ተግባር የማያሟላ አፋኝና ዘረኛ ቡድንን መንግስት ብሎ መጥራት በራስና በሀገር መሳለቅ ነው። የሩሲያው ጆሴፍ ስታሊን በሁለተኛው የዓለም ጦርነት በጀርመኑ የሂትለር ጦር 3 ወር ሙሉ ሴንት ፒትስበርግ በኋላም ሌኒንግራድ በመባል የሚታወቀው ትልቅ ከተማ ተከቦ የቦምብ ውርጅብኝ እየወረደበት ሳለ ስታሊን ሴንት ፒትስበርግን እየተከላከለ ላለው ጦር ባስተላለፈው ታሪካዊ መልእክት እንዲህ ብሎ ነበር። ጠላት አገራችን ውስጥ እስካለ ድረስ ያጠቃናል። ይህን ጥቃት መከላከልም መስዋዕትነት ጠያቂ ነው። ይህን መስዋዕትነት መክፈልም ተገቢና ግዴታችንም ይሆናል። ዋናው ተልኳችን ግን ጠላትን ጠራርጎ በማስወጣት የሶቪየት ህብረትን ዳር ድንበር ማስከበር ነው። የሶቪየት ቀዩ ጦርና የሶቪየት አርበኞች ይህንን ሀገራዊ ግዴታ እንወጣዋለን። ለዚህ መሆንም ዝግጅት ላይ ነን። በዚህ ብቻ ማንወሰንም ምንጩ ድረስ ሄደን እናደርቀዋለን ብሏል። ጆሴፍ ስታሊን ይህንን ንግግር ካደረገ ከ5 ወር ተኩል በኋላ የሁለተኛው የዓለም ጦርነት አቸናፊ የተወሰነበት የስታሊን ግራድ ጦርነት ተካሄደ። ያ በትዕቢት ተወጥሮ የነበረው የሂትለር ጦር እንደ ቆሎ ረገፈ። ከ400,000 ያላነሰ የጀርመን ወራሪ ጦር ተማረከ። በሁለተኛው ዓለም ጦርነት በአጠቃላይ 22 ሚሊዮን የሶቪየት ህብረት ዜጎች ለሀገራቸው ህልውና መስዋዕት ሆኑ። የሚያስከብር መስዋዕትነት የሚያኮራ ታሪክ። በየዓመቱ ሜይ 10 የሚከበረው የዚህ መስዋዕትነት ያስገኘው ድል ነው። የድል ለሶቪየት ህብረት ዜጎች ብቻ ሳይሆን የሰውን ልጅ አጠቃሎ ከናዚዎችና ከፋሺስቶች የገላገለ ክቡር መስዋዕትነትም ነበር። የሀገራችንን ዳር ድንበር ለማስከበር ከፍተኛውን መስዋዕትነት የከፈሉ ብርቅዬ የአድዋ ጀግኖችና ሰፊው የኢትዮጵያ ህዝብ የተጋድሎ ታሪክ የሶቪየት ህብረት ህዝብ በሁለተኛው የዓለም ጦርነት ካደረገው ተጋድሎ ጋር ቀጥተኛ ተመሳሳይነት ያለው ነው። ለኢትዮጵያ ዳር ድንበር መከበር ከፋሺስት የጣሊያን ጦር ጋር በጎራዴና በካራ ጭምር ተዋድቀው ጠቅላላ ጥቁር አፍሪካን ያኮሩ በቀኝ ግዛት ቀንበር ስር የሚሰቃዩትን ሁሉ የትግል መንፈስ ያነሳሱ በሰሜን አሜሪካ በጭቆናና በባርነት ቀንበር ስር ተቀይደው ለሚኖሩ ጥቁሮች መውጫ መንገድን የጠቆሙ የአድዋ ጦርነት ጀግኖች አርበኞቻችን ናቸው። የኢትዮጵያ ህዝብና የሀገሪቱ አርበኞች በአድዋ ብቻ ሳይሆን በማይጨው በወልወል በውጫሌ አረስንቱ ስንቱ ለሀገራችን ህልውናና ለዳር ድንበሯ መከበር ከፍተኛውን መስዋዕትነት ከፍለው የሚያኮራና የማያወላዳ የጀግንነት ታሪክ አውርሰውን አልፈዋል። የኢትዮጵያን አርበኞች የብሔር ስብጥር እንኳን ስናይ የህዝባችንን የዘመናት ሁለገብ ትስስርና ለሀገሩ ዳር ድንበር መከበር ቀናዊ መሆኑን ገላጭ ነው። የባዕዳን ተልእኮ ተሸካሚው ጠባብና ዘረኛ የወያኔ ጸረ ኢትዮጵያዊ ቡድን እንዳሻው ሊያደርገው የማይችለው መሆኑንም የሚመሰክር ነው። እስቲ የጥቂቶቹን ጀግኖቻችንን ታሪክ በማውሳት እንጀምር። አንደኛ ደጃዝማች ባልቻ ሰፎ አባ ነፍሶ። ባልቻ ወይም አባ ነፍሶ ገበሬ ቤተሰብ የተወለዱ እንቁ የኢትዮጵያ ጀግና ነበሩ። ባልቻ ከኦሮሞና ጉራጌ ቤተሰብ የተወለዱ ሲሆኑ ለኢትዮጵያ ሉዓላዊነት እስከ መጨረሻ ትንፋሻቸው የተዋደቁ ታላቅ የአስተዳደር ሰውና ብርቅዬ አርበኛም ነበሩ። የአጼ ምኒልክ ዘመነ መሳፍንት እንዲያበቃና የአካባቢ አገዛዞች ከስመው ኢትዮጵያን እንደ አንድ አገር ለማዋቀር የኢትዮጵያን አንድነት ለማስገኘት በዘመቱበት ወቅት ባልቻ በልጅነታቸው በጦር መሃል ተጎርተው በመገኘታቸው አጼ ምኒልክ ከጦሩ አውድማ አስወጥተው ሊያሳድጓቸው ወደ አዲስ አበባ እንዳመጧቸው ታሪክ ይዘክራል። ባልቻ ከ12 ዓመት ዕድሜያቸው ጀምረው ያደጉት የኖሩትና ትምህርት የቀሰሙት አዲስ አበባ በሚገኘው በታላቁ የአጼ ምኒልክ ቤተ መንግሥት ነው። እዚያው ቤተ መንግሥት በነበሩ ጊዜ ከአብሮ አደጎቻቸው ጋር የግዕዝ የቅኔና የአማርኛ ቋንቋ ትምህርታቸውን አጠናቀው ለወታደራዊ ትምህርት ባሳዩት ፍላጎትና ተሰጦ በወቅቱ ይሰጥ በነበረው የፈረስ ግልቢያ የጉክስ ጨዋታ የተኩስና የልዩ ልዩ መሳሪያዎች ልምምድ እንዲወስዱ ተደረጉ። የነዚህን ክፍለ ትምህርት ካጠናቀቁ በኋላም የምኒልክ የጦር አበጋዞች ውስጥ ተመድበው የጦር ስልትና አመራር እንዲገበዩ ተደርገው ከንጉሠ ነገሥቱ የቅርብ የጦር ረዳቶች ጋር ሆነው አገልግሎት መስጠት ጀመሩ። ባልቻ የቤተ መንግሥት ጥበቃ ክፍል ውስጥ ሆነው የጥይትና የልዩ ልዩ መሳሪያዎች ማከማቻና ማሰማሪያ ኃላፊነትን በመቀበል የጠመንጃ፣ የመትረየስ፣ የትናንሽና የትላልቅ የመድፍ አይነቶችን የተኩስ አቅም በማደላደል የጦር ዝግጅት ልምምድም ያከናወኑ እንደነበር መዝገብ አስፍሮታል። በአድዋ ጦር ወቅት ባልቻ አጼ ምኒልክንና እቴጌ ጣይቱን አጅበው ወደ ጦር ቦታ የሄዱትና በቦታው ድንቅ የሚባል የጀግና ሥራ ሰርተው ከንጉሠ ነገሥቱና እቴጌይቱ ጋር በድል አድራጊነት ወደ አዲስ አበባ ከተመለሱት ታላላቅ አርበኞች አንዱ ናቸው። በአድዋ ጦርነት ጀግናው ፊታውራሪ ገበየው ዳጫ ከሌሎች አርበኞች ጋር የጣሊያንን ጦር ሰፈር አፈራርሰውና ማርከው እዚያው ሲሰዉ የገበየው መድፍ አስተኳሽ ዋና ሥራ እዚያው እስፍራው ላይ በኃላፊነት እንዲረከቡና እንዲያስተናግዱ የተመረጡ የጦር መሪ ባልቻ ነበሩ። በዚህም የተግባር ስምሪታቸው የጣሊያንን ሰራዊት መድፎች ተራ በተራ ከማውደሙ ሌላ ከፍ ያለ የአመራር ብቃት በማሳየታቸው ሹመት ከማግኘታቸው በተጨማሪ አንድ አወዳሽ ገበየው ቢሞት ተተካ ባልቻ መድፋ ገላባጭ ብቻ ለብቻ ብሎ እንደተቀኘላቸው በሰፊው የሚታወሰ ታሪክ ዝክር ነው። ባልቻ ከአድዋ መልስ ለብዙ ጊዜያት አዲስ አበባ ንጉሰ ነገስቱንና ተገይቱን በተለያዩ መስኮች ስለ ኢትዮጵያ ሀገራቸው የመከሩ ከቆዩ በኋላ በአገረገዥነት መጀመሪያ ሲዳማውን ቀጥሎ ማረርገን ተሹመው በሁለቱም ቦታዎች የማይናቅ ተግባሮች ፈጽመዋል። እኚህ ታላቅ ጀግና በድሜ እጅግ የበለጸጉ አዛውንት ፋሺስት ኢጣሊያ ለሁለተኛ ጊዜ በ1937 ዓመተ ምህረት ኢትዮጵያን ስትወር አገሬን ለፋሺስት አልሰጥም በማለት በርጅና ድሚያቸው ከወንድሞቻቸውና ከቅርብ ሰዎቻቸው ጋር በመሆን ከሌሎችም ያርበኞች መሪዎች ጋር ውስጥ ለውስጥ በመገናኘትና በመተባበር ከኢጣሊያኖች ጋር በገጠሙት ያርበኝነት ጦርነት እጄን አልሰጥም በማለት ሰማንያ አመት እድሜያቸው ደቡብ አዲስ አበባ ሰበታና ረጲ በሚባለው መንደር አካባቢ በራሳቸው ጥይት ጣሊያን እጅ ሳይወድቁ በታላቅ ክብር ለኢትዮጵያ አገራችን ህይወታቸውን ያሳለፉ ታላቅ ብርቅና ለዘላለም ሲታወሱ የሚኖሩ ኢትዮጵያዊ ጀግና ናቸው። ሁለተኛ ራስ ሳሉላ አባ ነጋ በኢትዮጵያ ታሪክ ለዘላለም ሲዘከሩ ሲታወሱ ከሚኖሩት ስመጥር አርበኞች አንደኛው የሰሜኑ የትግራይ ተወላጅ ጀግና አሉላ አባ ነጋ ናቸው። ራስ አሉላ የአጼ ዮሐንስ የቅርብ የጦር አማካሪና ዋና ረዳት ትውልዳቸው በተንቤን አውራጃ የትግራይ ውስጥ ሲሆን በአገልግሎት ዘመናቸው የኢትዮጵያን አንድነትና ሉዓላዊነት ከመታደጉና ከታደጉት የኢትዮጵያ ልጆችና ቀደምት አባቶች የግንባር ቀደሙን ስፍራ የሚይዙ ታላቅ አውራ ጀግና ናቸው። አሉላ አባ ነጋ በስማቸው እጅግ የታወቁና የገነኑት የግብጽና የኦቶማን ጦር አሳደው ከሰሜኑ የኢትዮጵያ ክፍል ከተሳሃጢና ተደጎሌ በማባረር የኢትዮጵያን በመጽዋ በኩል የነበረውን የባህር በር በማስጠበቅና በመጠበቅ በፈጸሙት ታላቅ የጀግንነት ሙያ ነው። አጼ ዮሐንስ መተማ ላይ በታላቅ ጀግንነት ከተሰዉ በኋላ አሉላ አጠቃላዩን የኢትዮጵያን ደህንነት ለመጠበቅ የሚያስችለውን ሁኔታ ለመምከር ወደ አዲስ አበባ ከመኳንንትና ከጦር አበጋዞቻቸው ጋር ተጉዘው ከአጼ ምኒልክ ጋር የቅርብ ግንኙነትና ያልተቋረጠ ስምምነት በመፍጠር ታላቅ ስራዎችን አከናውነዋል። ራስ አሉላ አባ ነጋ ባደረባቸው ህመም ከአድዋ ጦርነት ጥቂት አመታት በኋላ ከዚህ ዓለም በሞት ተለይተዋል። ፍትሃትና የቀብር ስነ ስርዓታቸው በተወለዱበት በተንቤን መካነ መቃብር በታላቅ ክብር እንዲፈጸም ተደርጓል። እኚህን ስለመሰሉና ሌሎችን በርካታ ለኢትዮጵያ ሀገራቸው የኢትዮጵያ ነጻነትና ሀገራዊ ሉዓላዊነት ለማስጠበቅ ስለረገፉ የትግራይ ጀግኖች ወያኔ የሰጣቸው ስም በአጠቃላይ የአማራ ኩርኩር የሚል ነው። ወያኔን በኢትዮጵያ ታሪክ ላይ በባዕዳን ተደግፎ የመጣ ምጽአት ነው የሚባለው ለዚህ ነው። ሶስተኛ ፊታውራሪ ሀብተ ጊዮርጊስ ዲነግዴ ወይም አባ መላ። ሀብተ ጊዮርጊስ ዲነግዴ በኢትዮጵያ አቆጣጠር በ1843 ዓመተ ምህረት ተወልደው በ1918 ዓመተ ምህረት ባደረባቸው ህመም የሞቱ ታላቅ የኢትዮጵያ የጦር መከላከያና የአስተዳደር ብላት አሟልተው የያዙ ብርቅ የኢትዮጵያ ጀግና ናቸው። ሀብተ ጊዮርጊስ እንደ ባልቻ ምኒልክ መልሰው ኢትዮጵያን ሲያስተባብሩ በጦር አውድማ ተገኝተው ወደ አዲስ አበባ ተወስደው እዚያው በምኒልክ ታላቁ ቤተ መንግስት አምሯቸው በትምርት የበለጸገና ዕውቀታቸው በአገር በወገን ፍቅር የተቀረጸ ውድ ኢትዮጵያን አፍቃሪ ተቆርቋሪና አልበገር ባይ ዜጋናቸው እኚህ ታላቅና ብልጅግና ተጨቦ ጅባትና መጫ ከኦሮሞ አማራና ጉራጌ ብሔር የተወለዱ እስከ ህይወት ፍጻሜያቸው ለኢትዮጵያ አንድነትና ሉዓላዊነት ደከመኝ ታከተኝ ሳይሉ የሰሩ ኢትዮጵያዊ ጀግና መሆናቸውን በተግባር ያስመሰከሩ ዜጋ ናቸው። በወጣትነት ዘመን እንደ ባልቻ ባነፍሶ ከሌሎች የጦር አበጋዞችና ጭፍሮች ጋር ሆነው ሚኒሊክና እቴጌ ጣይቱን አጅበው ወደ አድዋ እንደሄዱ ታሪክ ዘግቦታል። ብዙ ጀግኖች ኢትዮጵያውያን በጦሩ ሜዳ በተሰውበት ወቅት የተሰውትን ጀግኖች ቦታ እንዲተኩና ጦሩን ለድል እንዲያበቁ ታላቅ ኃላፊነትን ልክ እንደ ባልቻ በአጼ ሚኒሊክ ኃላፊነት ተጥሎባቸዋል። አጼ ሚኒሊክም የአብቴንና የአባ መላን የጦር አስተዳደርና በአጠቃላይ የመልካም ሙያ ብቃት በቅርብ በመመልከታቸው እዚያው አድዋ ግንባር ላይ ለሀብተ ጊዮርጊስ የፊት አውራሪነት ማዕረግ ሰጥተው የቅርብ የመከላከያና የጦር ረዳታቸው እንዲሆኑ መርጠዋቸዋል። ሀብተ ጊዮርጊስ በሚኒሊክ በኢያሱ በዘውዲቱና በተፈሪ መኮንን ዘመነ መንግስት የማይናቅ የፖለቲካና የአስተዳደር ሚና የተጫወቱ ስመጥር ኢትዮጵያዊ ናቸው። አራተኛ ደጃዝማች ዑመር ሰመተር። ደጃዝማች ዑመር ሰመተር በኦጋዴን አውራጃ ሆር ተብሎ በሚታወቀው ሰፊ ስፍራ በመትገኝ ሙደግ በመትባል ልዩ ቀበሌ መጀርቲን በመትሰኝ በአብዛኛው የኢትዮጵያ ሶማሌ ከሚኖሩባት የዘላን ቤተሰብ የተወለዱ ጀግና ኢትዮጵያዊ ናቸው። የአውሮፓ ኃይሎች 1885 ዓመተ ምህረት በበርሊን ጉባኤ አፍሪካን ለመቀራመት ሲሽቀዳደሙ የዑመር ሰመተር ቤተሰቦችና ጎሳዎች አገራቸው ኢትዮጵያ መሆኑን በኃይል በመግለጽ መጀመሪያ ከእንግሊዝ ቀጥሎም ከጣሊያን የቅኝ አገዛዝ ባለስልጣኖች ተላቀው በሚኒሊክ ዘመነ መንግስት በተለይ ከእንግሊዝ ሶማሌላንድ ዋና ከተማው ሃርጌሳ ከሆነው ክፍል በፍጹም የማይላቀቁ መሆናቸውን በመግለጽ በሁለቱም ድንበሮች መካከል ቋሚ የሆነ የድንበር መስመር ዘርግተው የዓለም አቀፍ ሕግ የሚያውቀው ድንበር መለያ ድንጋይ እንዲኖር ያስደረጉ መሆናቸውን ታሪክ የሚያውቀውና ዛሬም ድረስ በመስክርነት የቆመ የድንበር ክልል ምስክር ነው። ሙደግ በመትባል ኦጋዴን ውስጥ በመትገኝ ልዩ ቀበሌ የተወለዱት ዑመር ሰመተር በሁለተኛው የኢጣሊያ ፋሺስት ወረራ ወቅት ኢጣሊያ ኢትዮጵያን በወልወል በኩል ስትወር በስመጥሩ አርበኛ ከደጃዝማች አፈወርቅ ጋር ሆነው የኢጣሊያንን ወራሪ ጦር አምርረው የተከላከሉ ጀግና ናቸው። ደጃዝማች አፈወርቅ በደጋሃቡር ጦርነት ሲሰውም ዑመር ሰመተር ከተከታዮቻቸው ጋር በመሆን የጣሊያንን ፋሺስት ጦርና ባንዳዎችን አላስቀምጥ አላስኬድ ብለው ለብዙ ዓመታት በሰርጎ ገብነት በጋሪሶን አርበኞች ጦር ጠላትን ያንገላቱና ብዙም የገደሉና የማረኩ ስመጥር አርበኛ ናቸው። በመጨረሻም በጦርነት መሃል በመቁሰል እንግሊዝ አገር ቀዳማዊ ኃይለ ሥላሴ በስደት በሚገኙበት ለሕክምና በምስጢር ተወስደው ሕክምናውን ጨርሰው ሙያቸውን አስመስክረው ጣሊያንን ፈጽሞ ለማባረር ወደ ሀገራቸው ከተመለሱም በኋላ እስከ ዕለተ ድል ድረስ የማይናቅ ሥራ ሰርተዋል። ኢትዮጵያ ነጻነቷን ከተጎናጸፈች በኋላም መጀመሪያ የጅጅጋ አውራጃ ገዢ በመሆን ለጥቆም የቀዳማዊ ኃይለ ሥላሴ የቅርብ አማካሪ በመሆን ሶማሊያን ከኢጣሊያና ከእንግሊዝ ቅኝ አገዛዝ ቀንበር አላቆ እንዴት ከኢትዮጵያ ጋር ማስተሳሰር ይቻል እንደሆነ ደከመኝ ሰለቸኝ ሳይሉ የሰሩ ብርቅዬ ኢትዮጵያዊ ጀግና ናቸው። ዑመር ሰመተር በፋሺስት ጣሊያን ጦርነት ወቅት የገጠማቸው የእግር አካባቢ መመታት ብዙ ጊዜ ጤና ይነሳቸው ስለነበር በሕክምና ሲረዱ ቆይተው በ1960 ዓ ም በኢትዮጵያ አቆጣጠር ከዚህ ዓለም በሞት ተለዩ። ደጃዝማች ዑመር ሰመተር ከጎሰኝነትና ዘረኝነት በላይ ኢትዮጵያዊነታቸውን የሚመኩበት መግለጫቸው አድርገው ኖረዋል። ይህንንም ከመሞታቸው በፊት ባደረጉት ኑዛዜ አረጋግጠዋል። ለንጉሡ ስለ ቀብር ሥነ ሥርዓታቸው ያቀረቡት የጽሑፍ ጥያቄ የሚከተለው ነው። እኔ በኦጋዴን አውራጃ ከመጀርቲ ጎሳ የተወለድኩ ኢትዮጵያዊ ዜጋ ነኝ። ከጣሊያንም ሆነ ከእንግሊዝ ወራሪዎች ጋር የተዋደግኩት ለአገሬ ኢትዮጵያ ስል ስለሆነ፣ ግርማዊነቶ መልካም ፈቃዶ ከሆነ በኢትዮጵያ ዋና ከተማ የሃይማኖቴን እምነት ተከትሎ የቀብር ሥነ ሥርዓቴ እንዲፈጸምልኝ በትህትና እጠይቃለሁ። ንጉሡም ይህን ኑዛዛቸውን በመቀበል ጀግናው ደጃዝማች ዑመር ሰመተር የተቀበሩት አዲስ አበባ በእስልምና እምነት ሥርዓት ነው። ዑመር ሰመተር በስማቸው በአዲስ አበባ አንድ ትምህርት ቤት ለማስታወሻ ተሰርቶላቸዋል። የእኚህ ታላቅ ጀግናም የአርበኝነት ባለውለታነት እንደ ተቀሩት የጭንቅ ቀን ጀግኖች በመላው ኢትዮጵያውያን ዘንድ በሰፊው ሲታወስ ይኖራል። እኚህን ጀግና በዚህ መንገድ ስንዘክር ከዑመር ሰመተር ጋር እጅና ጓንት ሆነው የጣሊያንን ወራሪ ኃይል ሲመክቱ የነበሩት የደጃዝማች አፈወርቅን ሐውልት ወያኔ ገና ስልጣን ሲይዝ ከኢትዮጵያ ድንበር ተነቅሎ መጣሉ በጭራሽ ሊረሳ የማይችል የወያኔን ጸረ ኢትዮጵያዊነት ገላጭ ምስክር ነው። ወያኔ የነደጃዝማች አፈወርቅን ሐውልት ብቻ ሳይሆን የትልቁን የሃይማኖት አባትና ጀግና የአቡነ ጴጥሮስን ሐውልትም ከቦታው ነቅሎ አስነስቶታል። አቡነ ጴጥሮስ ከኦሮሞ ብሔር የተወለዱ ወደር የለሽ የእምነትና የእውነት አባት ናቸው። ለሊት ጣሊያን በቤተ መንግሥት የኢጣሊያንን መንግሥትነት እንዲቀበሉ ሲቀጠቅጣቸው ቢያድርም ፍንክች አልል ስላሉ በማግስቱ የሞት ፍርድ ተፈርዶባቸው በጥይት ተደብድበው ሕይወታቸው አልፏል። የተረሸኑት ባስካሪያን ከኤርትራ በመጡ ሹምባሾች መሆኑም በውል መታወቅ ይኖርበታል። በሌላኛው በኩል ግራዚያኒ ላይ ቦምብ ጥለው ያቆሰሉት ጀግኖች ኢትዮጵያውያን አብርሃም ደቦጭና ሞገስ አስገዶም ከኤርትራ የመጡ መሆናቸው መታወቅ የሚገባው እውነት ነው። የብፁዕ ፓትርያርኩ የአቡነ ጴጥሮስ የመጨረሻ ቃልም የኢትዮጵያ ሕዝብ ሆይ ገዝቼሃለሁ፣ ለጣሊያን ፋሽስቶች አትገዛ የሚል ነው። ይህንንም ለማውሳት ሎሬት ጸጋይ ገብረ መድህን በብዕሩ እንዲህ ተቀኝቶላቸዋል። አየ መብርሃን፣ ምነው ኢትዮጵያን ጨከንሽባ? ምነው ቀኝሽን ረሳሻ? እስከ መቼ ድረስ እንዲህ መቀነትሽን ታጠብቂባት? ልቦናሽን ታዞሪባት? ፈተናዋን ሰቆቃዋን ጣሯን ይበቃል ሳትያት፣ አላንቺ እኮ ማንም የላት። አውሮፓን ነው ትናጓን በፋሽስታዊ ነቀርሳ ታርሳ ተምሳ በስብሳ፣ ሂትለራዊ ባጫ እንኳን እንደ ኮረብታ ተጭኗት፣ ቀና ብላ እውነት እንዳታት አንገቷን ቁልቁል ጠምዝዟት፣ ነፍሷን ልጣስ በረከካት ስልጡን ብኩን መጻጉን። እና ፈርቼ እንዳልዋክ ሲርቀኛ ይልሽ ወጋገን፣ አንቺ ካጠገቤ አትራቂኝ በርታ በይኝ መብርሃ፣ ቃል ኪዳኔን እንዳረሳት እንዳልዘነጋት ኢትዮጵያ። አሁን ብቻዬን ነኝ ፈራ፣ ሸሸግበት ጥጋ አጣሁ ምጸናበት ልብ አጣሁ። ማማ ኢትዮጵያን መንፈስ የተፈቶ እንዳረሳት ሰጋው። የአቡነ ጴጥሮስ ውግዘት ዛሬም ይሠራል። የኢትዮጵያ ሕዝብ ለዘረኛውና ጎጠኛው አገርና ታሪክ አጥፊው አረመኔ የወያኔ ቡድን መገዛት የለብህም። ተባብረህና ተሳስረህ የጀግኖች አያት ቅድም አያት አባቶቻችንን ታሪክ ድገም። ተነስ ተነስ ተነስ። ወያኔ መሰሪ አገርና ታሪክ አጥፊም ቡድን ነው። የናቡነ ጴጥሮስን የነደጃዝማች አፎርቅን ሐውልቶች በመንቀልና በመፈነቃቀል ብቻ አልተወሰነም። በነሱ ምትክ በገርጂ የቦማርሌን ሐውልት ተክሏል። ቦማርሌ ለኢትዮጵያ የሰራው የጀግንነት ታሪክ የለም። በምንም መለኪያ በራሱ አገርም አርበኛ አልነበረም። ወያኔ ይህንን የሚያደርገው ለእጽ ንግዱ እንደ ማስታወቂያ የሚሆን ሐውልት መትከሉ ነው። ዛሬ ወያኔ የሚገዛት ኢትዮጵያና ናይጄሪያ በአፍሪካ ከታወቁት የእጽ ንግድ ማስተላለፊያ ማሰራጫ ዋነኛ አገሮች ናቸው። ዛሬ በአዲስ አበባ፣ በድሬዳዋ፣ በጅማና ሌሎች ታላላቅ ከተሞች አእምሮ የሚያስቱ የእጽ አይነቶች በገፍ ይሸጣሉ። አቅራቢና አሰራጩ ይኸው ትውልድ አበላሹ ወያኔ ነው። በስደት ከሚያልቁ ወገኖቻችንም በንግድ መልክ በሚሊዮን የሚቆጠር ትርፍ የሚያካብተው ራሱ ወያኔና ሻቢያ ነው። በዚህ የጅማሮ ጽሑፋችን ስለ ኢትዮጵያ ጀግኖችና ውድ አርበኞቻችን በጥቂቱ ለማውሳት ሞክረናል። የምንቀጥልበትም መሆኑን በዚህ አጋጣሚ እንገልጻለን። ከፍተኛውን መስዋዕትነት የከፈለውና የታሪክ ሰሪው ዋነኛ ባለቤት የኢትዮጵያ ሕዝብ ታሪክ ግን ገና አልተጻፈም። ለዚህ መሆን ተፈራራቂ ጨቋኝ ገዢዎችን አስወግዶ በራሱ ድምጽ የሚመጣ ሕዝባዊ መንግስት መመስረትን ግድ ይላል። ይህ እውን እንዲሆን ደግሞ የወቅቱ አንገብጋቢ ጥያቄ ዘረኛና ጎሰኛ ጸረ ኢትዮጵያዊውን የወያኔ የግፍና የፍጅት ቡድን በጋራ ትግል ከነግሳንግሱ ከስልጣን ማስወገድ የግድ ነው። ለዛሬ ዝግጅታችን የታላቁን የስነ ጽሑፍና የፍልስፍና ሰው ኃይሉ ጎሞራውን በመጥቀስ እንለያችሁ። ጎሞራው እንዲህ በማለት ይጀምራል። ያልታጠቀን ወገን በታንኮች ሲነዳው፣ በቤት በመንደሩ ጤናውን ሲነሳው፣ አቤትም ለማለት በሰልፍ ሲከጅለው፣ በባሩድ በጥይት ጨክኖ ሲቆላው፣ ታጥቆ ከመመከት ሌላ ምን ምርጫ አለ? አንገብጋቢውና አብከንካይን ጥያቄው ወደድንም ጠላንም ባጭሩ ይሆን? አገር ላጥፋ እያለ የሚያብጥን ቆርማ ገልብጦ መግራት ነው በተግባር አውድ። ላጥፋችሁ እያለ ያስቸገረን ወይፈን ምሱ ሲኮላሽ ነው እብሪት እንዲመክን። ይህ ሰብአዊ ሆኖ የሥልጣናት ወንበር ሰውን ካስቸገረ እያስወጣ ካገር ወይም አላስቀምጥ ካለ አምኖ በዘር ሌላ አማራጭ የለም ከመጋተር በቀር። ይህ ሰብአዊ ሆኖ በዘረኝነቱ ራሱ ባመጣው በገዛ ጥፋቱ መሰሉን የሚንቅ የከንቶች ከንቱ ምን ምሕረት ያሻዋል ቢፈረድ ለሞቱ? የምን ርኅራኄ ለዚህ መሰል ገልቱ? ወገኑን ሀገሩን ቸብቻቢ ለብርቱ ለገበያ አቅራቢ ልብ ኩላሊቱ። ሞት ለወያኔ፣ ድል ለኢትዮጵያ ሕዝብ።
የመጀመሪያው ክፍል ፕሮግራማችን በዚሁ ይጠናቀቃል።